ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተብኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ታህሳስ 6 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ታህሳስ 6 ቀን 378 ቀናት አለፋቸው። ያብቃ እንበል እስከመቼ? በቅድሚያ ዜና በማስከተልም ባለቤቱን ካልናቁ አጥሩን አይነቀንቁ በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ እናሰማለን። ከዚያም ከዚህ ቀደም በፍኖተ ዲሞክራሲ ተላልፎ የነበረ አንድ ሀተታ አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
በትግራይ በተለይ በከተሞች ነዋሪው ወደ ቀድሞ ህይወቱ እየተመለሰ ነው ቢባልም የግንኙነት መስመሮች ሙሉ በሙሉ ባለመጀመራቸው ትክክለኛውን ሁኔታ ለማወቅ አልተቻለም። በመቀሌ ከተማ ህዝብን በማማከር አዲስ ከንቲባ የተሾመ መሆኑን የትግራይ ግዛዊ አስተዳደር የገለጸ ቢሆንም ይህ የተደረገው የከተማዋን ነዋሪ በማማከርና ከህዝቡ ይሁንታ በማግኘት መሆኑ የሚታወቅ ጉዳይ የለም። የስልክና የመብራት አገልግሎት በመቀሌ ከተማ እንዲሁም በማይጨው በመራብ በመራ ዳንሻ ወዘተ መጀመሩ ቀደም ብሎ የተገለጸ ሲሆን በሌሎች ዋና ዋና የትግራይ ከተሞች በአዲግራት፣ በአድዋ፣ በአክሱምና በሽሬ እንዲሁም በሌሎች አነስተኛ ከተሞች ገና ያልተመለሰ መሆኑ ታውቋል። የሰራዊቱ አባላት በአንድ በኩል ያልተያዙ የወያኔ ቡድን መሪዎችን በመፈለግ ተግባር ላይ የተሰማሩ ሲሆን በሌላ በኩል የወያኔን የታጠቁ ሚሊሻዎች በብዛት ትጥቅ እያስፈቱ መሆናቸውን እየተናገሩ ነው። ጥጥቅ የማስፈታቱ ጉዳይ በህዝብ በኩል ቅሬታ ስለፈጠረ መሳሪያው እንደማይወሰድና በየቦታው ተቀምጦ ህዝብ ለጸጥታ ጥበቃ ለሚያስተማራቸው ግለሰቦች እንደሚሰጥ በመንገር ያረጋጉት መሆኑን ገልጸዋል። በቤኒሻንጉል ጉሙዝ፣ በወለጋና በደቡብ ክልል የተለያዩ አካባቢዎች በሰላማዊ ዜጎች ላይ በአሸባሪዎች እየተካሄደ ያለው ጥቃት ተጠናክሮ መቀጠሉ ታውቋል። በቤኒሻንጉል ጉሙዝ መተከል ዞን በቡለን ወረዳ ሁለት ቀበሌዎች ላይ ካለፈው ሳምንት ረቡዕ ጀምሮ አሸባሪዎች ባደረሱት ጥቃት ከአምስት በላይ ሰዎች የተገደሉ መሆናቸውንና ከአራት እስከ ስምንት የሚደርሱ ሰዎች መቁሰላቸው እንዲሁም ከ300 በላይ የሚሆኑ ቤት ንብረታቸውን ጥለው መሰደዳቸው የዜና ተቋሞች ያገኙትን መረጃ ዋቢ በማድረግ ዘግበዋል። በመራብና ምስራቅ ወለጋም የኦነግ ሸኔ ቡድን የተዳከመ መጥቷል የሚል መግለጫ ከኦሮሚያ ፖሊስ ኮሚሽን በተደጋጋሚ ቢሰጥም ያማራ ተወላጆች በሆኑ ዜጎች ላይ ሲካሄድ የነበረው ጥቃት አሁንም ያላቆመ መሆኑ እየተነገረ ነው። Human Rights Watch የተባለው የሰብአዊ መብት ተከራካሪ ድርጅት በሳውዲ አረቢያ በስደተኞች ማቆያ ታግተው የሚገኙ ኢትዮጵያውያን ስደተኞች አስከፊና አሰቃቂ በደል እየደረሰባቸው መሆኑን ገልጿል። ድርጅቱ በካምፕ ውስጥ የሚገኙ 7 ኢትዮጵያውያን ስደተኞችንና ቀደም ብሎ በካምፕ ውስጥ አስረው የነበሩ 2 የህንድ ተወላጆችን አነጋግሮ ባገኘው መረጃ ህጋዊ ሰነድ ሳይኖራቸው ወደ ሳውዲ የመጡት ኢትዮጵያውያን ስደተኞች ታይዘው የሚገኙበት ማዕከል የተጨናነቀ ከመሆኑ ባሻገር ማሰቃየትና ድብደባ እንዲሁም ግድያ እንደተፈጸመባቸው ዘርዝሯል። በየጊዜው በጎማ በተሸፈነ ብረት ድብደባ እንደሚካሄድባቸው ስደተኞቹ የገለጹ ሲሆን ባለፈው ወር ብቻ 3 ስደተኞች ተደብድበው ህይወታቸው ያለፈው መሆኑ ተገልጿል። በዘራቸው ምክንያት የጥላቻ ስድብ የሚሰነዘርባቸው ስደተኞች በኮሮና ቫይረስ በመያዝ ስጋት እንዳላቸውም ገልጸዋል። በማቆያ ማዕከል ውስጥ ኢትዮጵያውያን የበዙ ይሁን እንጂ ከቻድ፣ ከጋና፣ ከኬንያ፣ ከናይጄሪያ፣ ከሶማሊያ እንዲሁም ከመካከለኛው እስያ አካባቢ መጡ እንዳሉበት አምነስቲ ኢንተርናሽናል ገልጿል። በፈረንጆቹ አመት 2020 በአለም አቀፍ ደረጃ 274 ጋዜጠኞች ለእስር መዳረጋቸውን ሲፒጂ በሚል ምህጻረ ቃል የሚጠራው የጋዜጠኞች ተከራካሪ ድርጅት ባወጣው አመታዊ ዘገባ ይፋ አድርጓል። በርካታ ጋዜጠኞች የታሰሩባቸው ሀገሮች ቻይና፣ ቱርክ፣ ግብጽ እና ሳውዲ አረቢያ ሲሆኑ ኢትዮጵያና ቤላሩስም የጋዜጠኞች እስር በከፍተኛ ደረጃ የጨመረባቸው ሀገሮች መሆናቸው ተቋሙ ገልጿል። በኢትዮጵያ ባለፈው አመት አንድ ጋዜጠኛ ብቻ ታስሮ የነበረ መሆኑ ያስታወሰው የሲፒጂ ዘገባ በአሁን ወቅት ከ7 ያላነሱ ጋዜጠኞች በእስር ላይ ይገኛሉም ብሏል። ከሁለት ቀናት በፊት የሱዳን የሽግግር መንግስት ጠቅላይ ሚኒስትር አብደላ ሐምዶክ ጉብኝታቸውን አቋርጠው በሁለት ሰዓት ወደ አገራቸው መመለሳቸው አነጋጋሪ ሆኖ መቆየቱ የሚታወቅ ሲሆን ውዥንብሮችን ለማጥራት ጠቅላይ ሚኒስትሩ ሰኞ ታህሳስ 5 ቀን ምሽት ላይ ማብራሪያ ሰጥተዋል። አብደላ ሐምዶክ በመግለጫቸው በሚዲያ ሲሰራጩ የነበሩት ሁሉ አሉባልታዎች ናቸው ካሉ በኋላ ከአገዛዙ ጋር በተለያዩ ጉዳዮች ላይ ውይይት አካሄደው መግባባት ላይ መድረሳቸውንም ገልጸዋል። የትግራይ አካባቢን ጉዳይ አስመልክቶ በሚቀጥለው የጋድ ስብሰባ ሪፖርት እንደሚቀርብ እንደተገለጸላቸው የአባይ ግድብን አስመልክቶ ውይይቱ እንዲጀመር ስምምነት ላይ መድረሳቸውን እንዲሁም በኢትዮጵያና በሱዳን የድንበር ሁኔታ ላይ ውይይት ማካሄዳቸውንም ገልጸዋል። ለሁለት ቀን ጉብኝት የታቀደ ቢሆንም ባጭር ጊዜ ውስጥ ምምነት በመድረሳችን ጉብኝቱ ባጭር እንዲሆን በእሳቸው በኩል የተወሰነ እርምጃ እንደሆነም ገልጸዋል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ምን እናቸው ብለው ምን ትጠብቃለህ?
ባለቤቱን ካልናቁ አጥር አይነቀንቁ ህዝብን ካልናቁ ቀንተሌት በውሸት አያደነቁሩ ማለት ምን ይችላልን ወያኔን የዛሬ 40 አመት በፊት ናቅፋ ደደቢት ተመስርቶ የአማራ ጭቆና ትግራይንም ኢትዮጵያንም ጎርቷልና አብሮ መኖር አይቻልም ብሎ ሐሰቱን ሲረጭ የሙያተኞች ውሸታሞች ግንባር ብለን ሰየመነው ነበር በሚገባውም ጠባብ በረተኛ ገንጣይ ብለን እርቃኑን አስቀርተነው መርሃ ገብሩ ብሎ ያሰፈራቸውን ጽሑፍ እንዲክድም አስገድደነዋል መለስ ውሸታም ነው ሲሉት ሲዋሽ በችሎታ እንደ ሙያተኛ ነው ሲል አንድ የአሜሪካ አምባሳደር ያደነቀውም የሚረሳ አይደለም ኮሎኔሉም 27 አመት ይወጣለት ወያኔ ሆኖ የቆየነውና በጠራራ ፀሐይ ብዙ ታዛቢና መስከረም ባለበት ሲተረተርና ሲዋሽ ለከት የለሽ መሆኑን ህዝብ ታዝቦታል አማራውን አስጨርሶ የሞተው ኦሮሞ ነው ያለ ሰው ነውና ገደብ የለሽ ዋሾ ነው ያፓን ሊያጠቃ ሲሞክር ደግሞ የሚይዘውና የሚጠቅሰው ሐቅ ሊያገኝ ባለመቻሉ ማንንም የነዛውን ውሸት ከመለፈፉ ባሻገር በሰሞኑ በመቀሌ እንደተደመጠው ሸምጥጦም ይዋሻል መቀሌ ገባ ብለው ያሳዩት ቪዲዮ ለማ መገርሳ ጋር በብዙ ሺህ ህዝብ ፊት ሲተቃቀፍ የቀረበውን ከመሆኑ ባሻገር በንግግሩ ያልነበረን ሆነ ብሎ ሲዋሽ ከድል በኋላ አንድነታችን አይናጋለ ማለት ደርግና መይሶን በአንድነት ሶማሊያን አሸንፈው ከድል በኋላ ተጋጩ ተጣሉ ብሎ ሐሰት መረጃን አቅርቧል ደርግና መይሶን የተጣሉት ከሶማሊያ ጦርነት በፊት ሲሆን ደርግ እንዲያውም ቀይ መንገደኛ ሽንፈተኛ ብሎ መይሶንን ይከስ የነበረው የሶማሊያ ጦርነት ጊዜ ሸሽቶ ነው በሚል ነው በጦርነት ጊዜ ሀቅ ትታነቃለች ብለን ቀደም ብለን ያሳሰብን ቢሆንም ህዝብን የናቁ መገናኛ ብዙሃን በአያሌ ውሸት ሲያምሱልና ንቀውን ሊያደናግሩን ሲጠሩ ታዝበናል ነጋጠባ የወያኔ መሪዎች ይያዛሉ በደቡብ ሱዳን አድርገው ግብጽ ይገባሉ ጦርነቱ ያከትማል ወዘተ ሁሉም ነገ ሲመጣ ውሸት መሆኑ ይጋለጣል የሻቢያ ጦር ኮሎኔሉን ባስፈላጊው ድንበር ዘሎም እንደደገፈውና ድንበር ዘሎ ገብቶም የኤርትራ ስደተኞችን ከትግራይ እንዳፈሰ ሐቅ ሆኖ ያለ የለም ሻቢያ ድራሹም የለ ሲል ይዋሻል የአረብ ኤሚሬትስን ድሮን አምጥተው እንደረዱት ውስጥ አዋቂዎች እየተናገሩ ይህንንም ይክዳል የአማራው ልዩ ኃይልና ሚሊሻ የውጊያው ዋና እምብርት ሆኖ ሲሰዋ እንደማያውቅ ሁሉ ምስጋናውን ወደ ጎንደር ከተማ እንኳ ጠጋ ላላለው ለራሱ ልዩ ጦር ሊሰጥ ከጅሏል አታፋሪ ንግግሩን በፓርላማ ያጤኗል ባጫ ደበሌና ጌታቸው ጁላን ሊከብ ሊካክቡ የጣሩት ምሳሌ ነው ውሸታቸው ምንኛ ህዝብን እንደናቁ የሚያረጋግጥ ነው እንደገና በቸና ሸ ተጋደሉ ያለውን ብርጋዴር ጀነራል አሳምነው ጽጌ መፈንቅል ሞከረብን ያለውንና ሌሎቹንም ሌሎቹን ውሸቶቹን ገና አረሳንም ያሰለጠነው ወያኔም በለመደበት ሲለቅ ሲዋሽ ከርሞ ሐቁ በሚያሳፍር አጋልጦታል በምስራቅ አፍሪካ ማንም የማይበግረው ጦር አለን ብሎ በይፋ ሲመጻደቅ የኛው አማራና ኢትዮጵያዊ ባጭር ጊዜ አራውጦ አስቆብልሎታል በማይካድራ በበቀል ብዙ መቶ አማራዎችን ባስተካቂ ሁኔታ በወሮበሎቹ አስጨፍጭፎ አይኑን በጨዋጥቦ በማይካድራ ትግሬ ብለው ጨረሱን ይያለ ነው ኮሎኔሉም ፈረንጆቹም ምዕራብ ምስራቅ ትግራይ የሚለውን ቅጥፈት አጥልቀውለት ዓለምን በማደናገር ላይ ናቸው ጦርነቱ ከመጀመሩ ቀናት በፊት በወለጋና መተከል ባገዛዙ ጥፋትና መንጋ ብዙ መቶ አማራዎች መጨፍጨፋቸውን ሊያረሳሱ ሲሞክሩ ብዙዎች ተባባሪ ሆነዋል ወያኔ ቅማንት شنی بینیشان گل بلو تارم سردو فجت مکایدو یمیر رسه قیدلم ወያኔ በህዝብ የተባበረ ትግል ጥግ ከያዘ ጀምሮ ኢትዮጵያን ሊበታተን ያልሞከረው እንደሌለ ሁሉ ይያወቀ ዘረኞች ግን የወያኔ መራራ ጊዜ የጥጋብና የድገት ነው ብለው ሊያሳምኑን ሲጽፉ ቆይተዋል። ከቀዳዳው ጌታቸው ረዳ በተጨማሪ በባዕድ አገር ያሉትን ድረገጾች ትላንትም ዛሬም የሚለፈፉትን ማስረጃ ማድረግ ይቻላል። ወያኔ 27 ዓመት ስለተወዘፈብን ቢንቀን ምክንያት አለው እንደተባለው ሁሉ ኮሎኔሉና ጭፍሮቹ ግን የለምት ሆኖ ባቻል ነጋጠባ መቅጠፍ ዲሞክራሲያዊ አገዛዝ ከህዝብ ሀቁን አይደብቅም ከህዝብ ጀርባ የሚፈልገውን ወስኖ የሚሰራ አይሆንም እስከዛሬ የሻቢያና የኮሎኔሉን ስምምነት አረቦች ያውቁት እንደው እንጂ የኢትዮጵያ ህዝብ አያውቀውም በትግራይ ህዝብ ላይ ብልጽግና ብሎ በራሱ ፈቃድ አስተዳዳሪና ገዢ መሾም ምን ሊባል ነው ከፈላጭ ቆራጭነቶች በዚህ አሳዛኝ የውሸት ዘመቻ ከተጠያቂ በላይ የሚሆነው በተለይ በውጭ ሀገር ያለው ምሁርና ምሁርተብየው ነው። የከፈል የመገናኛ ብዙሃን ብዙ ድረገጾች ሬዲዮና ቴሌቪዥን ጣቢያዎች ወዘተ ያለው ነውና የሀገር ውስጥዎቹን በሐሰት ዜና ስርጭት ያጋዘ ነው። በዚህ መሰረት ገዢዎች የሚነዙት ጅምብር ዜና እየተባለ ያውም ትኩሱ ዜና በተሳሳተ ትርጉም ሰበር የተሰበረ ዜና እየተባለ ሰው የሚይዝ የሚጨብጠውን ማወቅ ተስኖት አለ። ፍኖተ ዲሞክራሲ ሬዲዮ ታማኝና የተጣራ ዜና ሲያቀርብ መቆየቱን ደግሞ አድማጮች የመሰከሩለት ነው። ህዝብ ደግሞ ለሀገር የሚበጅ ውሳኔና ድምዳሜ ላይ እንዲደርስ ከተፈለገ ሁኔታው ሊደበቀው ወይም ተጠናግሮ ሊቀርብለት ከቶም የሚገባ አይደለም። ያሰት ዜናና መረጃዎች ህዝብን ትጥቅ ያስፈታሉ፣ ሀቁ በተግባር ሲገለጥ ተስፋ መቁረጥንም ሊያመጣ ይችላል። አዘዝ ዜና አሰራጮች ታማኝ ተብለው ከተወሰዱ ጥላቻ አሰራጭ ዘረኞች ሰውን ለመበከል ባስተት ለመቀስቀስና ፍጅት ለማምጣት በጣም ይጣቀማቸዋል ሲያደርጉት የቆዩትም ይሄንን ነው ህዝብን ስለናቁ ባስተት ቅስቀሳ ግራና አጋባውልን ብለው አምነው ነጋጠባው ሸተን ያስተራጫሉ ባዳን ደግሞ ከወያኔ ጋር ብዙ ግብና ጥቅም ስለሚጋሩ ኮሎኔሉንም ዋና አሻሻጭ ሆነው ስለከረሙ ያስተዝ ዜና ዘመቻውን በተቻላቸው በማገዝ ላይ ናቸው ወያኔን ከጥፋት ለማዳን ያልሞከሩት የለም አሁንም ቀጥለዋል በስደተኛና ቆስለኛ ህክምና እርዳታ ሰበብ ወትውተው የእርዳታ ካሚዮኖች የተባሉት መቃሌ ገብተዋል ወደ ወሎ ወደ አፋር ወደ ዳንሻ በቃሉን ገና አልሰማንም እና ለማቀፍ ቀይ መስቀል ኦክስፋም እንግሊዝ ወዘተ ለወያኔ ሚሊዮን የሰጡና መሳሪያም እስከማመላለስ የደረሰ ታሪካቸውን ስለምናውቅ አሁን በነጻ መንሸርሸር መቻላቸው ደግ ነገርን ተቋሚ አይደለም ኮሎኔሉ ስልጣን ከያዘ ጊዜ ጀምሮ እየፈጠረም ሆነ ሌሎች ሲፈጥሩ እያጫፈረ ይሃፓ ላይ የሐሰት ዘመቻውን አላቋረጠም ዋናው ቅጥፈቱ የሐሰት ይሃፓን አጥፎ ይሃፓ ህጋዊ ሆኖ እየሰራ ነው ማለቱ ነው ይህን ካለ ሌላው ሁሉ ተቀጥላ ነው በይሃፓ ላይ ደርግም ወያኔም ዛሬም ያሉት ያልነዙት የሐሰት ክስ የለም ብናርም ብንነግር እንቢ ብለው በሞኝና ወረቀት ድርቅና ሲቀጥፉ ይገኛሉ ዛሬም ወያኔ አፍገነጠለውን አገር የድርጅቱ ጥፋት ነው ሊሉን ሲቃጡ እያየን እየተማን ነው በኦጋዴን ጦርነት ጊዜ ዚያድ ባሬን ደገፈ ሲሉ መረጃም ተስነላቸው እስከዛሬም አንዲትም መስመር ሶማሊያን ደግፋ የተጻፈች ሊያመጡ አልቻሉም በአሰት ዘማቾቹ ግን ሁሉም የዘረኛ ገንጣይና ጸረ ኢትዮጵያ ባዕዳን መንጋ ከያፓ የሚያጋጨው ያው የኢትዮጵያ ጥቅምና ሉዓላዊነት ሲሆን የድርጅቱ ጥፋት ኢትዮጵያን ጥቅም አሳልፎ ለነሱ ሊሰጥ ዝግጁ አለመሆኑ ነው። ሐሰት ሳይሆን ሐቅ ነው ሁሌም አቸናፊ። ምናልባት እልህ ያስጨርስና ጊዜ ይወስድ ይሆን እንጂ ሐቅ ያቸንፋል። የሕዝብ ፍላጎትም ሐቅን ፍትህን መሰረት ያደረገ በመሆኑ ውሎ አድሮ ይኸው በወያኔ እንዳየነው አሸናፊ መሆኑ አይቀሬ ነው። ያቺ የሐቅ ቀን ስትመጣ የጨፈሩብን የሚገቡበት እንደሚጠፋቸው ባስከፍም እንደሚተነፍሱ ምንም ጥርጥር የለንም ትግላችን የቀጠለው የእምነታችን ጽኑ ስለሆነ ነው ዛሬም የህዝብን አላማ ለማደናቀፍ ብዙ ሴራ እየተሸረበ ያለ ቢሆንም ህዝብ ጸንቶ እስከታገለ በኢትዮጵያ ጠላቶች ሁሉ ላይ ድልን ይቀዳጃል ይነው እምነታችን መቀሌን ተቆጣጣን ካሉ በሽዎች የሚቆጠሩት የወያኔ ስረኞች ሲፈቱ ምን ነው አልሰማል ሁሉም የፖለቲካ ስረኞች ባስቸኳይ ይፈቱ ረዘረኛ አገዛዝ ትግላችን ተጠናክሮ ይቀጥል ድል ለኢትዮጵያ ህዝብ አገራችን ዴሞክራሲያዊ ትግል ኢትዮጵያ ህዝብ ተባብሮና ቆርጦ ለትግል ከተነሳ ሀያልና አስቸናፊ መሆኑን ለዓለም ሁሉ ግልጽ ያደረገበት አንዱ ጊዜ በየካቲት 66 ነው። በዚያን ጊዜ ኢትዮጵያን ቀስፎና አላሳድግ ብሎ የያዘ ኋላ ቀርና በአጼ የሚመራ ስርዓት ነበረ። ይህ ስርዓት የማይደፈር የማይነካ መስሎ ለንጉሱ የስልጣን ማጠየቂያ ስዩመ እግዚአብሔር የተባለውን ለብሶና በአጼው ምን አጠፋ ህዝብ ጠግቦ እንጂ ባይ ባለሟሎች ታጅቦ ዘላለማዊነት ቃጥቶት ነበር። ንጉሱ የለውጥን ጥሪ ደውል መስማት አቅቷቸው የተሞከሩባቸውን መፈንቅለ መንግስቶች ቢቋቋሙ በየካቲት ያስገመገመ የመጣውን የለውጥ ጎርፍ ግን ሊረዱትም ሆነ ያመጡት አልቻሉም። የካቲት 66 በኢትዮጵያ ህዝብ ታሪክ ከፍተኛ ቦታ የያዘ የአብዮት ክስተት ነው። ያፓና የካቲት 66 የማይነጣጠሉ ናቸውና አብዮቱን አመጣብን ብለው ለሚከሱት መርሱ እንዴታ እንጂ አጥፍቻለሁ አይደለም። የካቲት አብዮት ለኢያፓና ለሌሎች አንድ አይነት ትርጉምና አንድምታ የለውም። ያፓና የካቲት 66 ሳይነጣጠሉ የሚቀርቡ
የታሪካችን አካል የሆኑትም በትግል እንጂ በሌላ አይደለም። በየካቲት 66 የፈነዳው የህዝብ አመጽ ለአመታት ቦግ እልም ቦግ እያለ ሲካሄድ የነበረው የጭቁኑ ህዝብ ትግል ውጤት ነው። የላብ አብደሩ በጎጃም በባሌ ወዘተ የነበረው የገባሩ አመጽ የተማሪውና ምሁሩ ቆራጥ ትግል ወዘተ ተጠራቅሞና በፈሰሰ የሰማት ደም ኃይልን አግኝቶ የካቲት 66 አመጽን ወለደ። ያንንም እንዳሆኖቹ የጠገበና ጉም ልጨብጥ ያለ ህሊና ቢስ ገዢ መደብ ነበር። አርሶ አደሩ ለቂሰኝነት ተዳርጎ ሰፊው ህዝብ እየተበዘበዘና ለድህነት ተሰጥቶ የአገር ሉዓላዊነት ተደፍሮ በሃይማኖትና በብሔረሰብ የተነሳ ልዩነት ሰፍኖ ነበርና ማለትም በደልና ጭቆና ነበርና የህዝብ አመጽ መቀስቀሱ አልቀረም። ተማሪዎች ያስተማራቸውን ህዝብ ብሶት ሰምተው ለውጥ ይምጣ ብለው ተነሱ እንጂ አገር ሰላም ህዝብ ስደተኛ ሆኖ ባለበት ሁኔታ ያኔ ይባል እንደነበረው እንቁላልና ቲማቲም በልተው ጠግበው ወይም ብስኩትና ወይን ይሰጧቸው የነበሩት አጼ ላይ በባድ ቀስቃሾች ተገፋፍተው ተነስተው አልነበረም። ኢትዮጵያ ሀገራችን እንድታድግ እንድትበለጽግ የሚፈልግ ሀገር ወዳድ ዜጋ ሁሉ መብትና ዴሞክራሲን የሚሻ ሁሉ ከአጼው ስርዓት ጋር መጋጨቱ የግድ ነበር። ዛሬ በአደባባይ የአጼውን ምስል ሰቅለው ኃይሌ ኃይሌ ባዮች የስርዓቱ ሰለባ ስላልነበሩ አሌ እንደሚሉን ብናውቅም ሐቁ ግን የአጼው ስርዓት የበሰበሰና መወገድም የነበረበት መሆኑን ነው። የካቲት 66 በራሱ ላይ ያመጣው ስርዓቱ ራሱ እንጂ ሌላ አይደለም። የካቲት 66 ለኢሃፓ የመርህና እምነቶቹ ምስክር ሆኖለታል። ጭቁኑ ህዝብ ከተባበረ የታጠቀን ኃይል ሊያሸንፍ እንደሚችል የነበረውን እምነት አረጋግጦለታል። ተማሪ አስተማሪ፣ ታክሲ ነጂ ነጋዴ፣ ጭቁን ሴቶች፣ የቢሮ ሰራተኞችና ወታደሮች ሁሉም በሂደት አብረው ህዝባዊ አመጽ በማካሄዳቸው ግባቸውን አግኝተዋል። ዛሬ ስለ ህዝባዊ አመጽ ያወሩ ግን እስርና ሞት ባይኖር አመጹ ባልከፋ ባዮች በበዙበት የነን የካቲት 66 ትምህርት ዳግም ማጤን የግድ ነው። አብዮቱ አብዮት የሆነውና ድልንም ያገኘው በመስዋዕትነት ነው። ብዙ ህይወት ጠፍቶ ለትግሉ ተገብሮ ነው። የካቲት አብዮት የኔ ቢጠው ጭቁኑ ሁሉ መድረኩ የእኔ ያለበት ስለነበር የትግል ማዕከል የጉባኤም ወይም የፓርላማ አዳራሽ ሳይሆን ባቡር መንገዱ ሼራተን ሂልተን ሳይሆን መርካቶ ነገሌ ነበር። ታሪክ ሰሪውና ተራ የተባለው ዜጋ ማንነቱን ያሳየበት ታሪካዊ ወቅት ነበር። ትግሉን በመጨረሻ የታጠቀ ኃይል ቢያደናቅፈውም በሂደቱ ወቅት ፍሬን ያዝ ሊሉትና ሊያቆሙት የጣሩትንም ደግሞ እያሳፈረ ዛቻና ግድያ ሳይገታው ወደፊት ገስግሷል። ለነበረው ስርዓት ተጠቃሚዎችና ሎሌዎች የካቲት 66 ተራማጁ ወጣት ያመጣው ዱብዳና መርገም ነበር። ስለዚህም ሲረግሙትና በዚያው መሰረት ተጠያቂ የሚሉትን ኢሃፓንም ሲያወግዙ ቆይተዋል። ለጠባቦችና ገንጣዮችም የካቲት አብዮት የህዝብን አንድነት የገለጠና በገብር ያሳየ ህዝብ በአንድነት አይኖርም ያሉትን ያሳፈረ ጸረ ጠባብ ክስተት ነበርና ዛሬ ለይስሙና ቢያውዱስትም ይዘቱና መልእክቱን ግን ተቃውመው ይገኛሉ። የታጠቀ ገዢ መደብ በህዝብ አይሸነፍም ያሉና የጭቁኖችን ትግል የናቁም አፍረዋል። ህዝብ የሚያታግለው ካገኘ አብረውት ሞትን የሚደፍሩ ጀግኖች ካሉ የማይገረሰስ የተባለውን ሁሉ ገርስሶ ሊጥል እንደሚችል አሳይቷል። በዚሁ መሰረት ደግሞ ህዝብ በሚገባ ካልተደራጀ፣ ብቁ መሪ ድርጅት ከሌለው፣ ድሉን ማስከበሪያ ላይ ከሌለው ድሉን ሊነጠቅ እንደሚችልም ታይቷል። የሰራተኛው ህዝብ የትግል መሳሪያ የሆነውን የሥራ ማቆም አድማ ተማሪውም፣ ታክሲ ነጂውም፣ የቢሮ ሰራተኛውም፣ የአየር መንገዱም፣ የባቡር የትራንስፖርቱም ሰራተኛ ወዘተ ሁሉም ከተጠቀመበትና በተለይም ጠቅላላ የሥራ ማቆም አድማ ከተደረገ መንግስት ተብዬን ማንኮታኮት እንደሚቻል ተረጋግጧል። ሁሉም በየፊና ወይም ዛሬ ወያናዊ መዝገብ ፖለቲካ በጫነብን ፈሊጥ በየክልሉ ተወስኖ የራሱን ብሶት ብቻ እየሰማ ከብሔረሰብ ሌላ የቀሪው ጉዳይ አያገባኝም እያለ ተነጣጥሎና ተለያይቶ ለገዢዎች አመቻችቶ የታገለ ሳይሆን አንዱ የሌላውን ጥያቄ እየረገፈ በጋራ በኢትዮጵያዊነት በእስልምና ሃይማኖቶች ተከታዮች ሰልፍ ላይ ክርስቲያኑም እየተገኘ የሴቱንም ሰልፍ ወንዱ እየደገፈ የአስተማሪንም ጥያቄ ተማሪውና ሌላውም እያስተጋባ የሰራተኞችን አድማ ሁሉም እያጀበ ወዘተ በጋራ ታግሎ ፍሬን አግኝቷል። በአሁኑ ጊዜ አዲሱ ትውልድ በተለይም ወጣቱ ለካቲት አብዮት ባዳ ነው። ስልጣን ያዘው ደርግ እንኳን ከወደቀ 24ኛ ዓመት እነሆ የመጣ ነው። ለዚህ ነው የአብዮቱን ታሪክ የሚበርዙ ዛሬ ሰልቷልና የዛን ታሪካዊ የህዝብ ትግል ይዘትና ዓላማ ለአዲሱ ትውልድ ማስተማር ማሳወቅ ግዴታችን መሆን ያለበት። ዛሬ ድርጅቶች እንደ አሽን ሰልተዋል። ከተከለከሉት በስተቀር ብዙዎቹም ህጋዊ ተብለው በይፋ እየተንቀሳቀሱ ነው። ሀገሪቷ ደግሞ ወደ ባሰ መከራና ስቃይ ወረደችና በተሻለ ሁኔታ ላይ አትገኝም። ህዝብ ተበደልኩ ብሎ ዛሬም ይጮሃል። ታዲያ የህዝባዊ አመጽ ደዝባው ለምን ጠፋፋ ብለው ለሚጠይቁ አንደኛው መልስ የሚሆነው ወደ ኋላ መለስ ብሎ የካቲትን አብዮት ይዘትና ሂደት መመርመር ይሆናል። የተባዘኑና ባለነፍጥ ገዢዎች ነበሩ አሉ። የከፋ ጭቆና ነበር አለም። ያውም ዛሬ ብሶ ሀገር ራሷ ለቅርጫ ቀርባለች። ድርጅቶች ያኔ ገና ብቅ ማለት ጀማሪና ህቡ ነበሩ። ዛሬ ድርጅት በስቷል፣ በይፋ ይንቀሳቀሳል። ታዲያ ዛሬ ምን ነው ህዝባዊ አብዮት እውን አልሆን አለ ለሚለው ጥያቄ ያው ምላሽ ለመስጠት የታሪኩ ተመክሮ ጠቀሜታ አለው። ለባዕዱ ችግር ፈጣሪነት ከሆነ ያኔም ነበርና በቂ ሽፋን ሊሆን አይችልም። ማን አይነት ድርጅት፣ ምን አይነት የትግል መሪዎች፣ ምን አይነት ትግል የሚሉትም መመለስ ሊኖርባቸው ነው። የካቲት 66 በተአምር የተወለደ ሳይሆን የአመታት ትግል ድምር ውጤት መሆኑን አለመርሳት ያስፈልጋል። በዚሁ ትግል የነበሩና የተሳተፉት ግንባር ወይም ክፍሎች ደግሞ የህዝብን መንፈስ ከሚገድሉ ወንን ከሚያቀጭጩና ቀቢጠ ተስፋን የበላይነት ከሚሰጡት ጋር ሁሉ ታግሎ በማቸነፍ ድፍረትን ተላብሶ ይቻላልን መፈክሩ አድርጎ ትግል የማያፈርሰው የጭቆና ግንብ የለም በማለትና በህዝብ ታሪክ ሰሪነት ሙሉ በሙሉ በማመን የታገሉ ነበሩ። ሹመቱን ስጡኝ ትግሉን ግን ለሌላ የሚሉ አልነበሩ። ገዥውን ክፍል ወይም መንግስት ተብየውን የሚፈሩ አልነበሩ። ይህ ድፍረትና ጀግነት ከታሪካችንም ሊገኝ የሚችል ቢሆንም እምነት መኖሩ ደግሞ ወሳኝ ነው። ዛሬ ያወቁ መስሏቸው ራይ አያሻም፣ የፖለቲካ ሪዮት መኖሩ አይጠቅምም ወዘተ የሚሉ አዋቂ ነን ባዮች ቢበዙ የትግል ግብ ለማወቅ ብቻ ሳይሆን ለትግል የሚያሻውን ድፍረት ወኔና ጽናት ለመያዝም ራእይ፣ የፖለቲካ እምነት አንቀሳቃሽ ሪዮት መኖሩ የግድ ነው። ይህን በተመለከተ በ1982 የወጣው ዲሞክራሲያ ቅጽ 16 ቁጥር 2 ያሰፈረውን መጥቀስ ቦታው ነው። በጥንታዊ ስልጣኔዋ በነጻነት አምድነቷ አሻቅበው የሚያይዋት የሚኮሩባት ተገን ወገን የምትሆን ሀገር መሆኗ ቀርቶ የመጨረሻይቱ ኋላ ቀር ነዳይ ምስኪንና ምጽዋተኛ የሁከት መናኸሪያ የእድገት መቀበሪያ ሆና ቁልቁል በአጽኖና አይንን ሰብሮ ስለሚመለከቷት ትቢያ ላይ ስለወደቀች ሀገር ቁጭት ለሚሰማው ኢትዮጵያዊ ሁሉ የጓዳውን ጣጣ ፈንጣጣ የግሉን አንጃ ግራንጃ ወደ ዳር ትቶ ትቢያዋን አራክፎ ርስቷን ከልቶ በትር ምርኩስ ሆኖ በእግሯ ተደላላ እንድትቆም አድርጎ ሀገር አለሻ ለማለት መብቃት የቀረበለት ቁልጭ ያለ የሞት ሽረት ጥያቄ ነው። ከዚሁ ሀገርን እንደ ሀገር ከማቆም ጥያቄ ጋር አብሮ መመለስ ያለበት ይህችው ሀገር ቆማስ ወዴት ነው? በምንድን ነው የምትራመደው የሚለው ጭምር ነው። ኢትዮጵያ ጤና እንድትገዛ ዋሳቷ ህይወት አግኝተው እንዲነዝሩ ጆቹዋን ወደ ጥበብ አድማስ እንድትዘረጋ ያለ መሰናከል በእድገት ጎዳና እንድትራመድ ኋላ የቀረችውን ያህል እንድትገሰግስ አመን ምኖ ከዚህ ድቀት የጣላትን ዳግመኛ የማይመለስበትን መላ መምከር የግድ ነው። መላ አልነው ራእይ ወይም ሪዮት የምናምንበትና ህይወት ሳይቀር ልንሰዋለት የምንችል እምነት ያስፈልገናል። ያለፈው ታሪክ የሰራ ትውልድ ይህ አይነት ሪዮትና እምነት ነበረው። የትግሉ ነው ህይወቴ ብሎ የዘመረ ሞትን የተጋፈጠው ህይወቱን ጠልቶ ወይም ተታሎ ሳይሆን በመርሁ አምኖ ነው። ይታገል የነበረው ለሹመትና ለግል ጥቅም ሳይሆን ለገንዘብና ለዝና ሳይሆን ለሀገርና ለህዝብ ስለነበረም ቃሉን ቃል ኪዳኑንም ለይስሙላ ሳይሆኑ የልብ ስለነበሩ ላመነበት በቆራጥነት ታግሏል። ዛሬ የትግል መሪ ነን የሚሉትና ያካሄደን ነው የሚሉት ፈልጉኝ በመብራት ትግል ስናወዳድር ደግሞ ችግራችን የት ላይ እንደሆነ የምንስተው አይደለም። በክልል ከተወሰነን ተማሪው በጋራ በመነሳት ፈንታ በብሔረሰብ ተከፋፍሎ ከተናቆረ ድርጅቶች የታጋይ ድርጅት ምንነት ገና ማወቅ ያቃታቸው ከሆኑ ሩጫው ለሹመት ከሆነ ገዢ ተብየው ከተፈራ ምሁር በጥቅም ተገስቶ ከተልፈሰፈሰ ባዕድ ነፃ ያወጣናል ተብሎ ከተጠበቀ ትግል ሳይሆን ስለ ትግል ማውራቱ ከበዛ መድፈር ከቶም ካቃተ ወኔ ስደት ከሄደ ወዘተ የሀገር ፍዳ ባጭር ጊዜ የሚቆም አይሆን። የካቲት 66 የሚሰጠው ትምህርት ይህን ነው። ወያኔና መሰሎቹ ነፍሰ ዘሩት የካቲት 66 ሲመጣ መኮንኖች ቡድን ስልጣን ሲይዝ ዲሞክራሲ የታገሉት ኢትዮጵያዊ ኃይሎች በተለይም ኢሃፓ በሽብር ሲጠቃና ሲዳከም መሆኑ ራሱ የሚያመለክተው ያ ቀና ጎዳና ተዘክቶ አጥፊው መንገድ ግን መጠረጉን ነበር። ዛሬ ወያኔ ህዝብን በክልል ከፋፍሎ ድርጅት የተባሉትም የብሔረሰብ ሆነው የሀገር አንድነት መንፈስ ሳይሆን የብሔረሰብ ክፍፍል መጥፎ አየር እየነፈሰ ባለበት የካቲትን ለመድገም ጥረቱ ቀዳሚ መሆን እንዳለበት ግልጽ ነው። ጨቋኝን ታግለው ያንበረክኩታል እንጂ አይለማመጡትምን መልእክት የካቲት 66 ሰጥቶ አልፏል። ህዝባዊ አመጽን ማደራጀት ይቻላል ብቻ ሳይሆን የግድ ነው ማለትም አለብን። አመጽ ማደራጀት ብቻ ሳይሆን የወያኔን አገዛዝ አንኮታክቶ መጣልም ይቻላል። ይህ መታመን አለበት። ከታመነበትና ከሀገር በላይ ሁሉም ዋጋ ቢስ ነው ከተባለ ለኢትዮጵያ ስንል መስዋዕት እንደፍራለን ማለት ነው። ለወያኔ ምርጫ ለመመዝገብ ከመዋደቅ በፊት ህዝባዊ ተቃውሞን ሰልፍ ለማደራጀትና ለመምራት እንፎካከራለን ማለት ነው። ውድድራችን ማን ነው? የዳዊት ዮሐንስና የሟች መለስ ዜናዊ ማላገጫ ለመሆን ከወያኔ ፓርላማ የሚገባ ሳይሆን ማን ነው የህዝብን ትግል መርቶ በጀግንነቱና በወኔው ለህዝብ አራያ ለሀገር የሚያኮራ የሚሆነው በሚለው ላይ ይሆናል። የካቲት 66 ስንል ይህን ሁሉ አጢነን ነው። በደርጉ መውደቂያም አዝማሚያ በወጣውና ከላይ በጠቀስነው ዲሞክራሲያ ያንንም ቢሆን አቅምን በውል እንጠቀም በሚል እንደሚከተለው ቀርቦ ነበር። በየካቲት 66 ዓመተ ምህረት ድፍን የኢትዮጵያ ህዝብ እንደ አንድ ሰው ቆሞ አንድ አንደበት አንድ የተባበረ ኃይል ሆኖ ያመጣው ለውጥ የጦርነት የሁከት የግፍ የጭቆና መሰረት ለመናድ ቢቃጣውም በአዲስ መልክ ተዘራጅተው የመጡበትን የአመጽ ኃይላት አቸንፎ የህዝብ መቅሰፍትን የሀገር ውርደትን ሊያስቀር አልተቻለውም። ያልተቻለውም አቅም አንሶት ሳይሆን አቅሙን በውል ለመጠቀም የሚያስፈልገውን ቅንጅት ለማድረግ አካሄዱን ለመትለም ስለተነሳውና ይህም ድክመቱ ለጠላት ብርታት ጉልበት በመሆኑ ነው። ይህንን ድክመቱን በርትቶ ለማስወገድ እስካልተቻለውን ድረስ የጥፋት ዘመኑን ፈጽሞ ሰበን መገነዙን በማዘጋጀት ያለውን ፋሽስታዊ መንግስት አሳልፎም የከፋ ሁከት ውስጥ መዘፈቅና የህዝብ አንድነት የሀገር ምንነት ከጥያቄ ላይ የሚወድቅበት ሁኔታ ሊከተል ይችላል። አደጋው መከሰት ብቻ ሳይሆን በከፊልም ሊሳካ ይችላል። ሀገርም ተጎርታለች፣ ኢትዮጵያዊነትም እጅግ ቀሎባቸው ማንነታቸውን የካዱ ጉዶች ፈልተውም ነበር። አቅምን ማቀናጀት የካቲት አብዮት ጸጋ ነበር። የተባበረና ያበረን ማፍረስ ደግሞ የዛሬ ብልህ ፖለቲካ ተብሏል። ጉልበታችን የዛለውም ለዚህ ነው። በህብረት በመቆም ፈንታ የተባበረን መከፋፈል የተማርን ባዮች የዶክተር ፕሮፌሰር በሉን ባዮች ተልእኮ ሆኗል። ሪዮት ወይም ህዝባዊ ራእይ የለም፣ እምነት የለም። ሀቅ ለችርቻሮ ቀራቢ ነው፣ ብኩንነት አያሳፍርም። ለሹመት መጎንበስ ደግሞ ትግል ተብሏል። የካቲት 66 ዛሬ ቢያንስ ከፖለቲካ ድርጅቶች የትግል መንፈስ አንጻር በጣም የተለያዩ ናቸው። ማን ያውራ የነበረ ሽንልም ያንንም ቢሆን ከትግሉ ጎራ ወደ ጫቋኙና ወደ ባለነፍጥ ያደሉትን የምናውቃቸው ስለሆነ ለኛ አብዮቱ ጸጋ ለናንተ ግን መርገም ነበር ብለን ልናስተውሳቸው በመፈለግ ነው። ጫቋኝ ፍራቶች በህዝብ ትግል መውደቃቸው አይቀሬ ነው። ይግን የድንገት ጁብዳ አይደለም፣ ትግልን ይጠይቃል። በጥሩ ሁኔታ ለመታገል ደግሞ አቅምን ማቀናጀት ማበር መተባበር ያሻል። ለሀገር በአፍ ሳይሆን በተጨባጭ መታገል የግድ ይሆናል። ትግል ሲባል ደግሞ በህይወትም በሌላም ዋጋ የማይከፈልበት ትግል ቢያንስ ለኛ የሚታወቅ አልሆነም። ከገዢዎች ጋር ተግባብቶ መታገል ትግል ሳይሆን መለጠፍ ነው። ለጨቋኝ ተባባሪና ሎሌ መሆን። በየካቲት ይህ በህዝብ ጎራ አልተከሰተም፣ ብቅ ቢልም ተቀጭቷል። ህዝብ እዚህ ላይ ሚናው ዋነኛ ነው። አድርባዩንና የጨቋኙን አጎጓቢ ማራቅ መነጠል አለበት። ኢህአፓና የካቲት አብዮት የማይነጣጠሉ ናቸው። የካቲት ድል መኮንኖች ሲቀማ ለማስመለስ የተዋደቀውና የሽብር ሰለባ የሆነው ኢህአፓ ነው። ዛሬ ኢህአፓ በአገሩ ህገወጥ ተብሎ ይጠቃል፣ ይሰደዳል። የካቲት 66 ያስወገደው ስርዓት አባውራዎች ግን በሀገር ቤት ነጻ ሆነው ንብረት አስረክበው ይንፈላሰሳሉ። ዛሬ የኢህአፓ ሀቀኛ አባላትና መሪዎች ወደ ሀገር መግባትም ሆነ በአገር ይፋ መውጣት አይችሉም። የካቲትን ያፈነው ስርዓት ቀንደኞች ግን የአሁኑ ገዢ መደብ ደጋፊና አማካሪ ሆነው ይንደላቀቃሉ። ኢትዮጵያ የሞተላት ሳይሆን የገደላትን ሊገላት የሚሯሯጣውን የምታቀፍ ሀገር መስላ አንዳንዴ ብታበሳጭም የካቲት 66 አብዮት ግን ህዝቧን የማትረሳና ጨቋኞችን የምትቀጣ መሆኗንም አሳይቷል። ኢህአፓ የካቲት አብዮትን በተመለከተ ሆነ ከዚያም በኋላ የካቲትን መርህ ለማስከበር ባደረገው ትግል ይኮራል። ዛሬም ቢሆን ህዝባዊ ለውጥ በየካቲታዊና ነጎድጓዳዊ ትግል የሚወለድ ብቻ ነው ብሎ ስለሚያምን አድርባይነትን የፖለቲካ ብስለት ብሎ ከአገዛዙ የገማ ሸበጥ ወይም ጫማ ስር ለመነጠፍ ማንነቱና የሰማት ደም መቼም አይፈቅዱለትም። የካቲት 66 አብዮት በወያኔ ላይ ይደገማል።
ميازيا سوستكن ولتشي أسران دامت أمرت يفنوتا ديموكراسي حدتا أونج أهديد أونج أوديبا سلتشا قلقلو سلتشا مدمر لكرسام لباندا متاقل مقاوم لاغر وداد سلتشا قلقلو يالنا چو قدو جاو كانت قد قواديو توزارينيوش لمونا چو منم ترتر يالاوم برغت كانت قد قواد يمي قدو يتنزو زارينيوش بيهونم ايواشوم ايك علامدوم يمي قررو يمسلوم بتالي بزي بوالت شومو تاكنو بتال اونم يمي دنا قرقال لبوزو تنا ليازورو بات بحسات زينا يتاجبو بمراوات لاينا چو የነሱን ለነሱ ስንተው ስላልደንበት ሁኔታ ግን ወደ ሌሎች ጣት ከመከስተራችን በፊት የራሳችንን ድክመትና ጥፋት ማመን ግድ ይሆናል። የካቲት 66 ያስተማረንን መዘንጋታችን የታገሉ ወገኖቻችንን መስዋዕት መርሳታችን በራሱ የሚያስወቅሰን መሆኑ ምንም ጥርጥር የለውም። አሜሪካ ስንቴ የጨቆን ህዝቦችን ትግሎች እንዳደናቀፈች አንሰማም ብለን ለዘመኑ ሰዶምና ጎሞራ መስገድ መከተላችንም ያስገምተናል። እስቲ የአልጄሪያን ህዝብ ትግልን ለረጅም ጊዜ በገዥነት የተፈየመባቸውን ቡድን ለመጣል በቀጣይነትና በቆራጥነት ታግለው መሪውን በአፍሪካን ካሰገዱ በኋላ ሰውየው የረጅም ጊዜ ወዳጁን ሹሞ ሰይሞ ምርጫ ተጠብቆ ሲላቸው ወገድ ያልነው እኮ ግለሰብን ሳይሆን ስርዓቱን በጠቅላላ ነው ብለው ትግላቸውን ይኸው ቀጥለዋል። የአልጄሪያን ቤንዚንና ጋዝ በዝባጅ ምዕራባውያን የህዝቡን ትግል ለማፈንጠረታቸው እስካሁን አልተሳካም። ሩክሳን ኔድ እስቲ የሱዳንን ህዝብ ትግል እንመልከት። የሱዳን ህዝብ በተለይ ሴቶች ከፍተኛ ተሳትፎ እያደረጉበት ያለው ትግል በቆራጥነት ቀጥሎ መስዋዕትነትንም ከፍሎ የሽግግር መንግስት ይመስረት በሚል እየቀጠለ ነው። የበሽር ወታደሮች ህዝብን አናጠቃም ብለው ቃል ይገቡ ቢሆንም ቀደም አፋኝ የነበሩ ፖሊሶችም ተሰላፊውን ህዝብ አናጠቃም ሲሉ ቃል ገብተዋል። ምዕራባውያን የህዝቡን ትግል ማጅራት ሊመቱ የበሽርን የጸጥታ ኃላፊ ሳላህ ጎሽን በመፈንቅለ መንግስት ለስልጣን ሊያበቁ በማሰር ላይ ናቸው። ምንም እንኳን ለፍስፍሱ የኡማ ፓርቲ መሪ ሳዲቅ አልማህዲ የ25 ሰው መሪ አካል ይቋቋም ቢልም የሽግግርን መንግስት መስረታ ሂደት ግን ህዝባዊ ተቃውሞ እንዳነገበ ቀጥሎበታል። በሽር ወርዶ ለፍርድ ይቀርብ ነው የህዝብ ጩኸት። ከነዚህ ህዝቦች ትግል አንጻር እኛ ስንጠይቅ ግን የከፈልነው መስዋዕትነት በጣም ከፍ ያለ ቢሆንም አሜሪካና አረቦች ኢሃዴግን በኢሃዴግ በጠራራ ፀሐይ ሲተኩብን ለውጥ መጣ ብለን ጨርቃችንን ጥለን ልንደናገርና አገርን ልናስጠቃ መቻላችንን አምነን ራሳችንን መውቀስና የመጀመሪያ ተጠያቂ ማድረግ እንዳለብን ግልጽ ሊሆንም ልንቀበለውም ይገባል። ያባይ ልጅ ውሃ ጠማው እንዲሉ እንዴት ነው እንዲህ በቀላሉ ልንታለል ጫፍነው ሊጋልቡን የበቃ ነው። ቀደም ላምባገነኖች ድጋፍም ጊዜም ሰጥተን ያገኘነው መከራ ከመቼው ተረሳን? ከዛሬኛ እንቆላል መቼም ቢሆን መች አገር ወዳድ እንደማይወለድ ማወቅ ሲገባን ለምንስ አቃተን? ስልቻ ቀልቀሎ ቀልቀሎ ስልቻ የሽሞቹ ሚና የህዝብን ትግል ማደናቀፍና ዘረኛነትን ማስቀጠል መሆኑን ከረፋዱ ሳይሆን ከጠዋቱም የተነገረም ነበር። ሽሞቹም አልደበቁም ነበር ለነገሩ። ህገወያኔን ሁሉን ተጠብቃለን ሽግግር ሂደት አይኖርም የህዝብ መፈክሮችና ጥያቄዎች ተገቢውን ምላሽ አያገኙም ጽንፈኞችን ጋብዘን እንለቀባቸዋለን ሲሉን ማድመት እንብኛል ነው እኛው ነን። የአሜሪካ ቀጥረኞች ሲያወናብዱን ጆሮ የሰጠናቸውኛው ነን። በዚህ ስምሪትና ዘመቻ ሹሞቹን ያጀቡት ያፍ ኢትዮጵያውያን ምሁሮችን አገራችን መቼም ይቀር የምትላቸው ባንዳዎች አይደሉም። ሹሞቹ አማራና ክርስቲያንን በመንጫ ማረድ ያለውን አረመኔ የክብር እንግዳ ሲያደርጉ አማራን ጨፍጨፍ ባዩን የወያኔ መጋዣና የዛሬ ፓስተር እንዲው ጠርተው ሲያከብሩ አስመራ ድረስ ሄደው የኦነግ ጽንፈኞችን ሲጋብዙና ሲያመጡ ወልቃይት ጠገዴ ስሜን ራያ አትበሉን አታንሱብን ሰንደቅ ዓላማ አትበሉን ብለው የገጠኞችን ባንዲራ ሲያውለበልቡብን ወሮበሎችን ሲለቆብንና ሀብለው የጊዲዮንና የቡራዩን ግብ ሲያሳዩን ከጠዋቱ ኦነግ ኦህዴድ ስልቻ ቀልቀሎ ብሎ ማወቁ ሊሳነን አይገባም ነበር ማለትም እንችላለን። ህሊናው ላይ ላልተኛ ሹሞቹ ጥራዝ ነጠቅ ግልብና ገለባ መሆናቸውንም ለፈፋቸው ሊደብቅላቸው አለመቻሉን መረዳት የሚያቅተው አልነበረም። እሪ ብለው የደገፋቸውንም ስናይ የትላንትም የዛሬም ካህዲዎችን አልፎ ወንጀለኛ አንጃዎች መሆናቸው ከዚህ በፊትም ራሳቸው ያዋረዱ ሞርበሉን ማፈሪያዎች መሆናቸው ግልጽ ነበርና ግም ለግም አብራዝ ግም ከግንዛቤያችን ገጭ ማለት ነበረበት። ግን አልሆነም። ኢትዮጵያን የለንልሽም ብለን ለጥቃት ያጋለጥናት እኛው ነን። ይህን ስህተት በጊዜ ማረም ሲገባ ካፈርቁ አይመልሰኝ ብለው ህዝብ ላይ አሁንም በቁስሉ ጫው የሚነሰንሱና ለጠባቦች የሚያረግዱ አሉ። ለተነሰነሰብን ያሰት ዜና ሁሉ ሰለባ በመሆናችን መከራችንን አመረፍ። ለጋጣፎን፣ ቡራዩን፣ ሰሜን ሸዋን፣ ወላይታን፣ ደምቢዶሎን፣ ያፋሮችን ስቃይ ወዘተ በደማችን አቅልጠን መኖር ማየት መሸከም ተገደናለን። ጠባቦችም ንቀታቸው ጨምሮ አግባው ተንጠራርተው ከቀያችን ሊያባርሩን የዘር ማጥላት ዘመቻንም ሊያካሂዱብን የልብ ልብ አግኝተው በሹሞቹ በተጨባጭ እየተደገፉ እያጓሩብን እየደፈቁብናሉ። ወያኔ በቀደደው ቦይ የፈሰሱትን ውላጆቹን ለውጥ አምጪና መሪ ብለን በመቀበል ራሳችን ላይ የዘረኞችን ጥይት ተኩሰን ተጎዳን። እስቲ እንድናነሳቸው የማይፈልጓቸውን አቆቻን ስተን ምን ሰሩ ምን ፈጸሙን በላቸው። የአልጄሪያና የሱዳን ህዝብ እንደሚጠይቀው ስራቱ ማለትም ወያኔ ኢህአዴግ ይውደም ሲል ህዝብ ታገለ ደም ገበረ። ሹሞቹ ስራቱን ጠግነን እናስቀጥላለን በሚል ታበዩ ህዝብን ተሳረሩ። ህዝብ የሽግግር ሂደትን ጠየቀ። ሹሞቹና አጋሮቹ ሁሉ የማይሆንም የኢህአዴግ ምርጫ እንጂ ሲሉ ጸረ ህዝብ ጸረ ዴሞክራሲ አቋም ያዙ። የወያኔ ባንዲራ ማውለበለባቸው ላይ በቃ በጎጠኛው ኦነግ ባንዲራ መታጀብን መረጡ። ተቻኩለው ህዝብን የፈጁትን ጠባቦች ጋብዘው በጎጥ ድርጅታቸው አባል አደረጉ። ኢትዮጵያ የሚለውን እያጠቁና እያጋዙ ኢትዮጵያን ከደው ወንጀል የሚፈጽሙትንና 17 ባንክ የዘረፉትን በህዝብ ገንዘብ ተንከባክበው ጠበቋቸው። የታሪክ አተላዎች ምሁሮችንም አቅፈው ፎቶግራፍ ተነሱብን። ሁሉ የፖለቲካ እስረኞች ይፈቱ ያለውን የህዝብ ጩኸት ወደ ጎናሽ ቀንጥረው ጥቂቶችን ፈተው ሺዎችን በዚያው መተዋቸው ብቻ ሳይሆን ተጨማሪ እስረኞችን አገቱ። አብረን እንፈልጋቸዋለን ስላሉት ደብዛቸው ስለጠፉ እስረኞች ማንሳትም መናገርም ቆቅ እያላቸው አለ። የምን ሉዓላዊነት ለአረቦችም ለሻቢያም ለባዕዳንም ሸጡን። ዘረኝነት የተፋትንላቸው በኦሮሞ ሽፋን የራሳቸውን ጸያፍ ዘረኝነት አስፈነው ኢህአዴግን ቀጠሉብን። ሰላምና ፍቅር ብለው ሸንግለው ጥላቻና ግድያን ማፈናቀልና ዘርን ማጥዳት ማጥፋት አሰፈኑብን። ወያኔን አክፍተውና አባብሰው ቀጠሉብን። ምን ሰሩ ፈጸሙ ጥፋትና ለቅሶን አላበሱን ኢህአዴግ ወያኔ ሆኑብን። የታገልነው የደማነውን የተሰዋንበት ሁሉ ቀልድ ቧልታ አደረጉት። ለአመታት ከሽፈውና ውድቅ ሆነው የባጁትን ጠባቦችና ገንጣዮችን አሰፈኑብን። እናት ኢትዮጵያን ለክፍፍልና ውድቀት ዳረጓት። የምን ለውጥ የባሰ ጨለማና መከራ አደጋ እንጂ። እነዚህ ጸረ ኢትዮጵያ ኃይሎችን መታገልና ማውደም ኢትዮጵያን ማዳን ዋናው ግዴታችን ነው። ሹሞቹ ከስልጣን ይወገዱ፣ ኢህአዴግ ይውደም፣ የሽግግር መንግስት ይመስረት። ኢትዮጵያዊነት አቸናፊ ነው።
Oh, my God. Shabalo, 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 Shabalo,